ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ህዳር 16 2012 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
የኢትዮጵያ የሕዝብ ተወካዮች ምክር ቤት ሐሰተኛ ንግግሮችና ሐሰተኛ መረጃዎችን ለመከላከል የቀረበ የሕግ ረቂቅ ላይ ዛሬ ተነጋግሯል።
የኔ ሃይማኖት ከሌላው ሃይማኖት የበለጠ ለምሳሌ ነው ብሎ አንዱን ሃይማኖት ማጋላት አሳልፎ ማየት ሁኔታ እንዴት ነው እንደጥላቻ የማይወሰድበት? እነዚህ የክፍትሎች ተግባራት በተለይ ትወና ወይም መሰለ የተደረጉት ውጤቶችን በትክክል ከማስተማር ተግባራቸው አልፎ አንዳንዴ ጥላቻን የሚሰብኩ በህብረተሰቡ ዘንድ በተለያዩ መልክ በሽሙጥ
ከምክር ቤት አባላቱ ሀሳቦች የተቀነጨቡ ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይኖረናል።
ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የሶማሌ ክልል ገዢ ፓርቲ ሶዴፓ ስራ አስፈጻሚ ዛሬ ባካሄደው አስቸኳይ ጉባኤ የብልጽግና ፓርቲን ለመቀላቀል ወሰነ። ኢህአዴግ በቅርቡ አንድ ሀገራዊ ፓርቲ ለመሆን መወሰኑን፣ አጋር ፓርቲዎችም አባል እንዲሆኑ መወሰኑ ይታወሳል። የሐረሪ ብሔራዊ ሊግም በውህደቱ አጀንዳ ዙሪያ በአሁኑ ሰዓት እየመከረበት ነው ተብሏል። አዲስ ቸኮል ዝርዝር ዘገባ አለው።
በፓርቲው ምክትል ሊቀመንበር አቶ ሙስጠፌ መሐመድ ሰብሳቢነት በአዲሱ የብልጽግና ፓርቲ የፖለቲካ ፕሮግራምና መተዳደሪያ ደንብ ላይ በተካሄደው የሶዴፓ ስራ አስፈጻሚ ኮሚቴ ስብሰባ የውህደት ሀሳቡን በሙሉ ድምፅ መቀበሉን ፓርቲው አስታወቀ። የፓርቲው ማዕከላዊ ኮሚቴ አባልና የሶዴፓ ጽህፈት ቤት ኃላፊ አቶ መሐመድ ሻሌ የውህደት ሀሳቡን ስለተቀበሉበት ምክንያት ለጋዜጠኞች በሰጡት መግለጫ እንዲህ ብለዋል።
የአዲሱ ውህድ ፓርቲ የፌዴሪ ህገ መንግስትን የብሔር ብሔረሰቦችን መብት የሚያጠናክር መሆን መላልበት የሚደራጀውን ፖለቲካ ፕሮግራሙን መተዳደሪያ ደንቡን የብሔር ብሔረሰቦችና የራስን በራስ የማስተዳደርና የራስን ራስን ብድል መወሰን የሚለው መብት ማያሻማ መሆኑን ማረጋገጥ፣ የሶማሊኛ ቋንቋ የፓርቲው ቋንቋ የሚሰራበት ቋንቋ ሶማሊኛ ቋንቋ እንደሆን እንደውም በሀገር አቀፍ ደረጃ ፓርቲው ሶማሊኛ ቋንቋውን የሚሰራበት ቋንቋዎችን አንዱ እንዲያደርግ የነበረው የሶዴፓ አደረጃጀት እንዳይፈርስና አዲሱ ውህድ ፓርቲ እንደሚቀላቀል የህዝብ የውክልና ጉዳይም ጥያቄም ነበር። ይህ ሁሉ መሰረት በማድረግ የፓርቲው ፖለቲካ ፕሮግራም ደግሞ የህዝቡን አኗኗር ዘይቤ ያገናዘበ መሆን አለበት፣ አካታች የፖለቲካ የዲሞክራሲና የኢኮኖሚ እና የልማት መሆን አለበት የሚል ከሚል አኳያ ነው። በተለይ ወደ ሆራ የቀሩ አካባቢዎችና አርብቶ አደር አካባቢን ያገናዘበ መሆን አለበት የሚል መስፈርቶችም አስቀምጦ ነበር። በዚሁ መሰረት ባደረግነው ጥልቅ ውይይት አጠቃላይ የፓርቲው አንደኛ የሶሻል ቤዙን የምታገላቸው ጀምሮ ከዚህ በፊት ውግና ነበር፣ የአርሶ አደር ነበር አብዮታዊ ዲሞክራሲም። አሁን በአዲሱ ውህድ ፓርቲ የአርብቶ አደር እንደሚታገል በትክክል አስቀምጠዋል። ፓርቲው የኢትዮጵያ ፌዴራዊ ስርዓትን ይበልጥ ሊያጠናክርና ትክክለኛ ፌዴራሊዝም እንዲሰፍርን እንደሚታገል በግልጽ አስቀምጠዋል። ከዚህ ሰፊ ውይይት በኋላ የሶዴፓ ስራ አስፈጻሚ ይሄን ያስቀመጠው መስፈርቶቹን ያማከለና ያካተ ስለሆነ ውህደቱን በሙሉ ድምፅ አጽድቋል።
በነገ ዕለት የስራ አስፈጻሚ ውሳኔ ለፓርቲው ማዕከላዊ ኮሚቴና ጠቅላላ ጉባኤ ቀርቦ የመጨረሻ ውሳኔ ይተላለፍበታል ተብሎ ይጠበቃል። በተያያዘም የሐረሪ ብሔራዊ ሊግ ከትላንትና ጀምሮ በብልጽግና ፓርቲ ፕሮግራሞችና የውህደት አጀንዳ ላይ እየመከረ ይገኛል። የውህደት ሀሳቡ ላይም ዛሬ ምሽት ወይም እስከ ነገ ድረስ ውሳኔ ላይ እንደሚደርሱ በጉባኤው ተሳታፊ የሆኑ አመራር ለቪኦኤ አስታውቀዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች፣ የሐረሬ ብሔራዊ ልዩ ከጥቂት ደቂቃዎች በፊት በስራ አስፈጻሚ በማዕከላዊ ኮሚቴና ጠቅላላ ጉባኤው ከብልጽግና ፓርቲ ጋር ለመዋሃድ በሙሉ ድምፅ መወሰኑን የጉባኤው ተሳታፊ የሆኑ አመራር ለቪኦኤ አስታውቀዋል።
የደቡብ ሱዳን መሪዎች ከሁለት ሳምንታት በፊት ቀነ ገደብ ተደርጎበት በነበረው የአንድነት መንግሥት ምስረታ ላይ መስማማት ባለመቻላቸው ዩናይትድ ስቴትስ አምባሳደሯን ከጁባ ጠርታለች። አምባሳደር ቶማስ ሐሸክ ወደ ዋሽንግተን የሚመለሱት በሁኔታው ምክንያት ዩናይትድ ስቴትስ ከደቡብ ሱዳን ጋር ያላትን ግንኙነት እንደገና ለመፈተሽ ባቀደችው መሠረት ነው ሲል የውጭ ጉዳይ መስሪያ ቤቷ መግለጫ ትናንት ጠቁመዋል። በደቡብ ሱዳን ሰላምና ስኬታማ የፖለቲካ ሽግግር እንዲኖር የሚደረገውን ጥረት ለመርዳት ስትል ዋሽንግተን ከቀጣናው ጋር ትሰራለች ብለዋል የውጭ ጉዳይ መስሪያ ሚኒስትሩ ማይክ ፖምፔዮ በትዊተር ባስተላለፉት መልእክት።
በምስራቃዊ የኮንጎ ዲሞክራሲያዊ ሪፑብሊክ በመትገኘው ቤኒ ከተማ ባለው የደህንነት ችግር ምክንያት በኢቦላ ህክምና ላይ ከተሰማሩት የተባበሩት መንግስታት ድርጅት ሰራተኞች መካከል አንድ ሶስተኛ የሚሆኑት ዛሬ ወደ ሌላ ቦታ እንደተወሰዱ ታውቋል። የዓለም የጤና ድርጅት በገለጸው መሰረት ቤኒ ውስጥ ግጭት በመባባሱ 49 ወሳኝ ሚና የሌላቸው ሰራተኞች ወደ ጎማ ተወስደዋል።
ሆንግ ኮንግ ውስጥ ባለፈው እሁድ በተካሄደው ምርጫ ተቃዋሚ ወገን 90% የምክር ቤቱን መቀመጫ ማግኘቱ የሚታወስ ነው። የከተማይቱ መሪ ኬሪ ላም ታዲያ በአስተዳደራቸውና በዲሞክራሲ ደጋፊ ተቃውሞ ላይ በነበራቸው አያያዝ ላይ አለመርካትን የሚያንጸባርቅ ሊሆን ይችላል ብለዋል። ላም አያይዘውም መራጮች በአስተዳደር ጉድለት ላይ ያላቸውን አመለካከት ገልጸዋል ካሉ በኋላ ኃይል አዘል የተቃውሞ ሰልፍ እንዲያበቃ ጥሪ አቅርበዋል። የውሳኔው መንስኤ በሆኑት ጉዳዮች ላይ ህዝባዊ ውይይት እንዲካሄድ በድጋሚ ጥሪ አድርገዋል። ተጨባጭ የሆነ የማስተካከል እቅድ ግን አላቀረቡም። ባለፈው እሁድ በተካሄደው ምርጫ የዲሞክራሲ ደጋፊ ወገን ከ18 የወረዳ ምክር ቤቶች 17ቱን ጨብጧል። ቀደም ሲል ግን መቀመጫ አልነበረውም። ይህም በቤጂንግ አያያዝ ላይ ያለውን ተቃውሞ ያመለክታል ተብሏል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዋይት ሃውስ ቤተ መንግስት አማካሪ የነበሩት ዶናልድ ሚኬይን በፕሬዚደንት ዶናልድ ትራምፕ ላይ ክስ ለመመስረት ይቻል እንደሆነ በሚካሄደው ምርመራ ከተወካዮች ምክር ቤት የቀረበላቸውን መጥሪያ አክብረው እንዲገኙ አንድ የዩናይትድ ስቴትስ ፌዴራል ዳኛ ትላንት ማታ በይነዋል። ፕሬዚዳንቱ ሚኬይንም ሆነ ሌሎች የቀድሞና የወቅቱ የዋይት ሃውስ ባለሥልጣኖች ቃላቸውን እንዳይሰጡ የማገድ ስልጣን የላቸውም ብለዋል ዳኛ ኬታንጂ ብራውን ጃክሰን። የትራምፕ አስተዳደር የጃክሰንን ብይን ይግባኝ ለማለት አቅዷል። ሚኬይን በይግባኙ ምክንያት ጊዜያዊ እገዳ ካልተደረገባቸው በስተቀር ከተወካዮች ምክር ቤት የቀረበላቸውን መጥሪያ እንደሚያከብሩ መግለጻቸውን ጠበቃቸው ተናግረዋል። በምክር ቤቱ አባላት ፊት ቀርበው ቃላቸውን ከመስጠት ከተቆጠቡት ባለሥልጣኖች መካከል የውጭ ጉዳይ ሚኒስትር ማይክ ፖምፔዮ፣ የቀድሞ የብሔራዊ ጸጥታ አማካሪ ጆን ቦልተን እና ተጠባባቂ የዋይት ሀውስ ጽህፈት ቤት ኃላፊ ሚክ ሙልቬኒ ይገኙባቸዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመከላከያ መስሪያ ቤቱ ውስጥ ትናንት ስለተደረገው የአመራር ለውጥ እርስ በርሱ የሚቃረን ሌላ ሐሳብ ማሰማታቸው ተዘግቧል። ኢራቅ ውስጥ እስላማዊ መንግሥት ቡድን ላይ ውጊያ ይካሄድ በነበረበት ወቅት የወታደራዊ ምግባርን የሚጻረር ተግባር ፈጽመዋል ተብሎ የተከሰሱ የባህር ኃይል ኮማንዶ ባልደረባን በመደገፍ ስለወሰዱት እርምጃም ተከላክለዋል። ከዚሁ ጋር በተያያዘ ከፍተኛ የባህር ኃይል ሲቪል ባለሥልጣን የሆኑትን ሚስተር ሪቻርድ ስፔንሰርን ባለፈው እሁድ ከሥልጣን ማንሳታቸውን በሚመለከት ፕሬዚደንቱ ሲጠየቁ ለረጅም ጊዜ ስናስብበት የቆየ ጉዳይ ነው ብለዋል። በዋይት ሃውስ ከቡልጋሪያ ጠቅላይ ሚኒስትር ጋር ሆነው ሲናገሩ የጦርነት ተዋጊዎችን ደህንነት መጠበቅ አለብኝ ብለዋል ትራምፕ። የተከሳሹ የባህር ኃይል ኮማንዶ ባልደረባ ኤድዋርድ ሃላገር ጉዳይ በቦርድ እንዲሰማ ተይዞ የነበረውን እቅድ የመከላከያ ሚኒስትር ማርክ ኤስፐር እንዲሰርዙት ባለፈው እሁድ ማዘዛቸውን ፕሬዚደንቱ ተከላክለዋል። ከሁለት ዓመታት በፊት ኢራቅ በነበሩበት ወቅት የቆሰለ የእስላማዊ መንግሥት ቡድን ተዋጊን ገድለዋል በሚል ክስ ጋላገር ወታደራዊ ችሎት ፊት ቀርበው በነጻ ተለቀዋል። ነገር ግን ከዕድሜ በታች ከሆነው ተዋጊ አስከሬን ጋር ፎቶግራፍ ተነስተዋል በሚለው ክስ ጥፋተኛ ናቸው ተብለው ሥልጣናቸው ተቀንሷል። ፕሬዚደንት ትራምፕ ታዲያ ጣልቃ ገብተው ማዕረጋቸውንና ደሞዛቸውን መልሰውላቸዋል። መከላከያ ሚኒስቴርና አንዳንድ የባህር ኃይል ባለሥልጣኖች ግን ተከሳሹ አሁንም ቢሆን በባህር ኃይል ቦርድ ፊት መቅረብ አለባቸው ብለዋል።
በመጨረሻም የአልቤኒያ መዲና አካባቢ ዛሬ ማለዳ ከባድ የመሬት ነውጥ ደርሶበት ቢያንስ 18 ሰዎች ሕይወታቸውን አጥተዋል። በመቶዎች የሚቆጠሩ ደግሞ ቆስለዋል። ከመዲናይቱ ቲራና 30 ኪሎ ሜትር ርቆ በሚገኘው ሰሜን ምስራቅ ክፍል የተከሰተው ርዕደ መሬት መጠን 6.4 እንደሆነ የመንቀጥቀጡ ኃይል መለኪያ ጠቁሟል። እንደገና ደግሞ በኤድሪያቲክ ባህር ቢያንስ 5 የኃይል መጠን ያለው የመሬት ነውጥ እንደነበር ተገልጿል። በርደ መሬቱ ምክንያት ዶረስ በተባለችው ወደብ ከተማና በአቅራቢያው ባለችው ቱማን ህንጻዎች ተደርምሰዋል። ከሌሎች የአውሮፓ ሀገሮችም ጭምር ያሉባቸው የመድን ሰራተኞች ሰዎችን ከተደረመሱትና ጉዳት ከደረሰባቸው ህንጻዎች ለማውጣት እየሰሩ መሆናቸው ታውቋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ህዳር 16 2012 ዓ ም ምሽት ፕሮግራም ነው።
በፌስቡክ ላይቭ ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ።
የህወሓት እየተቋቋመ ካለው የብልጽግና ፓርቲ ራሱን ማግለል ምን ማለት ነው?
በፓርቲ በእንደዚህ ከፍተኛ ኃላፊነት ላይ ወይም ደግሞ ስልጣን በያዘ ፓርቲ እንደዚህ አይነት የተደበቀ ለህዝብ ሊነገር በማይችል መልኩ ህዝብን በማሳሳት እስከ መጨረሻው ድረስ መሄድ ህዝብ ያሳዘነም ነው ወይም ደግሞ ያበሳጨም ነው ብዬ ነው የምገምተው።
አቶ ክቡር ገና የኢኒሼቲቭ አፍሪካ ዋና ዳይሬክተር ለቪኦኤ ከተናገሩት የተቀነጨበ ነው የሰማችሁት። የሌሎች ምሁራንን ትንታኔም ያካተተ ዘገባ ይዘናል።
ኢትዮጵያ ውስጥ ከሁለት መቶ በላይ ግለሰባዊና ድርጅታዊ አቋም ያላቸው አስጎብኝ ድርጅቶችና የጉዞ ወኪሎች አሉ።
ትምህርት ቤት ያሰሩ አሉ። ለትምህርት ቤት ግብዓት የሚሰጡ አሉ። አንዳንዶቹ ደግሞ ኢኮኖሚክ ላይ ወፍጮ ያስተከሉ አሉ። ከዚህ ከሚያገኙት ገቢ ማለት ነው።
ግርማቸው አለባቸው የተስፋ ማህበረሰብ አቀፍ ቱሪዝም ተቋም የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ ነው የሰማችሁት። ዘገባ ይዘናል በንግድና ምጣኔ ሀብት።
አሁን የዕለቱ አበይት ኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያ የሕዝብ ተወካዮች ምክር ቤት ሐሰተኛ ንግግሮችና ሐሰተኛ መረጃዎችን ለመከላከል የቀረበ የሕግ ረቂቅ ላይ ዛሬ ተነጋግሮ ለተጨማሪ ፍተሻ ለሚመለከተው ኮሚቴ መርቶታል። ጥብቅ ሕግ እንዲወጣ የሚፈልጉና በሌላ በኩል ደግሞ የሚወጣው ሕግ አፋኝ እንዳይሆን ጥንቃቄ እንዲደረግ የሚመክሩን ደራሲዎች ሐሳቦቻቸውን አንሸራሽረዋል። መለስካቸው አመሃ የፓርላማውን ውይይት ተከታትሎ ተከታዩን ዘግቧል።
ረቂቁ ሕግ የጥላቻ ንግግርን ይከለክላል። በረቂቅ ሕጉ በአራተኛው አንቀጽ እንደተደነገገው የጥላቻ ንግግርን በብሮድካስት፣ በህትመት ወይንም በማኅበራዊ ሚዲያ፣ በጽሑፍ፣ በምስል፣ በድምፅ ወይንም በቪዲዮ ማሰራጨት የተከለከለ ነው ይላል። የአምስተኛው አንቀጽ ድንጋጌም የሐሰት መረጃን በብሮድካስት፣ በህትመት ወይንም በማኅበራዊ ሚዲያ፣ በጽሑፍ፣ በምስል፣ በድምፅ ወይንም በቪዲዮ ማሰራጨት የተከለከለ ነው ሲል የሐሰት መረጃን ማሰራጨት ይከለክላል። ረቂቅ ሕጉ እነዚህን ድንጋጌዎች በጣሱ አካላት ላይም የተለያዩ ቅጣቶችን ጥለዋል። በቀረበው በዚህ ረቂቅ ላይ የሕዝብ ተወካዮች ምክር ቤት አባላት አስተያየቶቻቸውን ሰጥተዋል። አብዛኞቹ ረቂቅ ሕጉ ልል ነው የሚል ስሜት ያላቸው ይመስላሉ።
ሃይማኖታዊ አስተምሮ እንደ ጥላቻ ንግግር የማይከለከልበት ምክንያት ምንድን ነው? ለምንድን ነው? እንዴት ነው የማይወሰደው? አንዳንድ ጊዜ የኔ ሃይማኖት ከሌላው ሃይማኖት የበለጠ ነው የተሻለ ነው ብሎ አንዱ ሃይማኖት ማቅላላት አሳንሶ ማየት ሁኔታ እንዴት ነው እንደ ጥላቻ የማይወሰድበት? እነዚህ የኪነ ጥበብ ተግባራትን በተለይ ትወና ወይም መሰል ኪነ ጥበብ ውጤቶችን በትክክል ከማስተማር ተግባራቸው አልፎ አንዳንዴ ጥላቻን የሚሰብኩ በህብረተሰቡ ዘንድ በተለያየ መልክ በሽሙጥ በተለያየ መልክ መልእክት የሚያስተላልፈዋል ጥላቻ የሚሰብኩ። ስለዚህ እነዚህ ትምህርታዊ ቢሆኑ እነዚህ የምርምር ስራዎችን ቢሆኑ በትክክል ሳይንሱና ሳይንሱ ብቻ ቢሆኑ ነው እንጂ ከዛ ወጣ ብለው አንዳንዴ የምርምር ውጤት ነው በምል ጥላቻን የሚያስተላልፈው የምርምር ውጤቶች እንዴት ታይቶ ነው እንደዚህ ጥላቻ ንግግር የማይወሰዱትን?
ሌላዋ የምክር ቤት አባልም ይህንኑ የሚደግፍ ሀሳብ ነበር ያቀረቡት።
ሃይማኖት ተነስቷል፣ ፖለቲካ ተነስቷል፣ ግን እዚህ ላይ የኪነ ጥበብ ትወና ወይም መሰል ስነ ጥበብ ውጤት ከሆነ ይችላል የሚላለው የዜና ዘገባ ትንታኔ ወይም የፖለቲካ ትችት አካል ከሆነ ይቻላል የሚል ነገር አለው እና አሁን በተጨባጭ አገራችን ካለው ሁኔታ አንጻር ስናይ ብዙዎቹ ዜጋ የተቀመጡት ናቸው እንደ ችግር ሆነው በተግባር እየታዩ ያሉት። ስለዚህ እኔ እንደውም አዋጁን ሳነብ የተሰማኝ እነዚህ በተግባር እየታዩ ያሉትን ነገሮች የመተው እንዳይደረግ የሚፈለግ ሌላ አዲስ ነገር መፈለግ የሚያስመስል ነገር ሁሉ አለው እና ይህ ልዩ ሁኔታ በደንብ ታይቶ አሁን ካለው ተጨባጭ ሁኔታ አንጻር ቢመረመር ጥሩ ነው። ይህን ስል ሁሉንም ነገር በማገድ ወይም አዋጅ እንዳይነገር በማድረግ ለውጥ ይመጣል ከሚል አይደለም። ነገር ግን ፖለቲካሊ ትርጉም በደንብ እየተሰጣቸው ቋሚ ኮሚቴው በደንብ ቢያዩ
በዛሬው የምክር ቤት ውሎ በተለይም በዚህ አጀንዳ ላይ ሐሳባቸውን ከሰጡ አባላት መካከል አብዛኞቹ የሰጧቸው ሐሳቦች ይህ የሕግ ረቂቅ ለምክር ቤቱ በቀረበበት በዚህ መልኩ ሳይሆን ጠበቅ ብሎ እንዲወጣ ሐሳባቸውን ሰጥተዋል። ሕጉን ተላልፈው በሚገኙ አካላት ላይ ይጣላል የተባለ ቁጣትም የሚያስተምር ነው ብለው እንደማያምኑ ተናግረዋል። በተለይም በአንቀጽ 4 የተከለከለውን የጥላቻ ንግግር ያደረገ እንደሆነ እስከ 3 ዓመት በሚደርስ ቀላል እስራት ወይንም ከብር 100,000 ያልበለጠ መቀጮ ይቀጣል የሚለው ድንጋጌ የሚመጥን ወይንም የሚያስተምር ነው ብለው አላመኑም። በእነዚህ የምክር ቤት አባላት አመለካከት ይህን ጥፋት የሚፈጽሙ አካላት የ100,000 ብር ቅጣት የሚያስፈራቸው አይደሉም። በሌላ በኩል ደግሞ ጥቂቶች ይሁኑ እንጂ ከዚህ የተለየ ሐሳብ ያቀረቡም ነበሩ።
ህጎችን ስናወጣ መሰረት ማድረግ ያለብን ህገ መንግስቱን ነው። ህገ መንግስቱ ላይ በግልጽ እንደተመለከተው ሀሳብን በነፃነት የመግለጽ መብት ሊገደብ የሚችለው ብሔራዊ ደህንነት ላይ አደጋ ሊፈጥር የሚችል ሁኔታ ሲፈጠር እንደሆነ በግልጽ የተቀመጠበት ሁኔታ አለ። ስለዚህ በዛ ላይ ተመስርቶ የሚወጡ ህጎች ደግሞ አስፈላጊ ጥንቃቄ ሊደረግባቸው እንደሚገባ ማየት ተገቢ ይሆናል ማለት ነው። ይህ ብቻ አይደለም። ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች የሀገሪቱ የህግ አካል እንደሆኑ ህገ መንግስቱ ላይ በግልጽ የተቀመጠበት ሁኔታም አለ። እዚህ ላይ ኢንተርናሽናል ኮንቬንሽን ኦን ሲቪል ኤንድ ፖለቲካል ራይትስ ስር በተቀመጠው መሰረት ሀሳብን በነፃነት የመግለጽ መብት ሊከበር እንደሚገባ የተቀመጠበት ሁኔታ ላይ አለ። ይሄ ሲባል ግን በሀገር ላይ በብሔራዊ ደህንነት ላይ ሊፈጠር የሚችል ችግር ሲኖር ግን ሊገደቡ አይችሉም የሚል አይነት ሁኔታ አይደለም ያለው።
ይህን ሐሳብ ደግፈው የተናገሩት ሌላው የምክር ቤት አባል የዴሞክራሲውን ህዋ ይበልጥ በማስፋትና ትክክለኛ መረጃን በሰፊውና በፍጥነት በማሰራጨት የጥላቻ ንግግርንና የሐሰት መረጃን በተሻለ ሁኔታ መቋቋም ይቻላል የሚሉ ናቸው።
በዋነኛነት የህገ መንግስታችንና የዴሞክራሲ ስርዓቱን ኤክሰርሳይዝ ከማድረግ አንጻር በአግባቡ መታየት አለበት የሚል ነገር አለ። ኮሽ ባለ ቁጥር ወደ ህግ ማውጣትና ወደ ማፈንከር መልሰን ትናንት ነበርንበት እንዳንገባ ስጋት አለኝ። ህገ መንግስቱን መሰረት አድርጎ አንቀጽ 9(4) ላይ ያሉትን ዓለም አቀፍ ስምምነቶችና የእኛንም ህገ መንግስት መሰረት አድርገን መሄድ ካለብን እንደውም እንደዛ አይነት ህግ እያወጣን በተለያየ መልኩ ለማፈን ከመሄድ ይልቅ ራሱን የቻለ ተቋም አቋቁሞ እያጋለጠ መሄድ ለሰብአዊ መብት በእርግጥ ትምህርት እንዲሰጥ ተሰጠዋል። ለመጨረሻ አንቀጽ ላይ ግን ሌላ ተቋም ከሚዲያም ጋር ይሁን ከሌላ ተቋም ጋር በዚህ ዙሪያ ላይ እሱን እያጋለጠ ውሸትን ሐሰትን ሪፍሌክት እያደረገ የሚሄድ ተቋም ቢኖር የበለጠ ሊሆን ይችላል የሚል እይታ አለኝ። ይሄ ዲሞክራሲውን ከማዳበር ጋር
ምሳሌ አንስተው በማስረዳትም አገሪቱ እንዲህ ያሉ የወንጀል ድርጊት የሚፈጽሙ ሰዎችን ለመቅጣት የሚያስችል የወንጀል ህጎች እንዳሏትም አስረድተዋል።
በሀገራችን ቅድም እንደተባለው ከተፈጠረው ችግር ጋር አያይዘን ብናነሳው አንድ ዩኒቨርሲቲ ላይ በተከሰተው አሜሪካ ውስጥ ባቡር በነበረው ጠብ ደቡብ አፍሪካ ላይ በተፈጠረው በነበረው ግጭት ያንን አምጥቶ ፖስት አድርጎ ዩኒቨርሲቲው እንደሰራው አድርጎ በሀገራችን ላይ ከፍተኛ ብጥብጥ ተነስቶ ያው የመጣውን አደጋ ሁላችንም እናውቀዋለን። ያንን ኢቢሲ ያጋልጡት አንድ ወቅት ውሸት መሆኑ ዘገየ እንጂ ውሸት መሆኑን እንዴት እንደሆነ እንደነዚህ አይነት ሆነ ብለው የሚሰሩ ሰዎች ካሉ በወንጀል ህጉም አለ። ይህም ህግ ቢሆን አስፈላጊ ነው ከተባለ እንደዚህ አይነት ለሴራ የምነሱ ኃይሎች ካሉ እነሱን እርምጃ መውሰድ፣ እነሱን ማጋለጥ፣ እነሱን መቅጣት ትክክል ነው። ቅድም እንደተባለ የሐሰት መረጃ የሐሰት ምስክር የሰጠ ሰው እኮ በወንጀል ህጋችን ይቀጣል። አለው አዋጅ አለው አንቀጽ አለው። ማስፈጸም ስለማንችል አቋራጭ ስለምንፈልግ በተለያየ መልኩ በህግ ለማስፈራራት ስለምንፈልግ ነው እና ይሄ ዲሞክራሲውን በሚመለከት እኔ ጥንቃቄ እንዲደረግበት ይህንን በአግባቡ ማየት አለብን።
በዚህ ረቂቅ ህግ የወንጀል ህግ አንቀጽ 486 ተሽሯል። ይህ የተሻረው አንቀጽ መንግሥትንና ባለሥልጣኖችን ከሐሰት ወሬና ሐሜታዎች የሚጠብቅ አንቀጽ እንደሆነ ረቂቁ ይናገራል። አክሎም በዴሞክራሲያዊ ሥርዓት ባለሥልጣናትና መንግሥት ከሌሎች ዜጎች በተለየ ሁኔታ ከሐሰት ወሬና ከጥርጣሬ ወይንም ከሐሜታ ጥበቃ ይደረግላቸውም ሲል ያብራራል። ምክር ቤቱ በረቂቅ ሕጉ ላይ ውይይቱን ካጠናቀቀ በኋላ ወደሚመለከተው ቋሚ ኮሚቴ ለተጨማሪ እይታ ልኮታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል።
አህጉር አፍሪቃ ውስጥ ሲካሄድ የመጀመሪያ የሆነው የጸጥታ እኩልነት ላይ የሚያተኩረው ግሎባል ጀንደር ሳምንት ትናንት ሰኞ ሩዋንዳ ዋና ከተማ ኪጋሊ ላይ ተከፍቷል። የአፍሪቃ ልማት ባንክ ከሩዋንዳ መንግስትና ከሌሎችም አህጉርና ዓለም አቀፍ ድርጅቶች ጋር በመተባበር ባዘጋጀው የሶስት ቀናት ጉባኤ መክፈቻ ላይ የኢትዮጵያ ፕሬዝደንት ሳህለወርቅ ዘውዴ የጾታ እኩልነትን እውን ማድረግ የሁሉም ሰው ኃላፊነት እንደሆነ አሳስበዋል። ኢትዮጵያ ባለፈው አንድ ዓመት ተኩል ሴቶችን ለብቃት ከማድረስ ረገድ ያስመዘገበችው ክንዋኔ የፖለቲካ ፈቃደኝነት ካለ ተአምር ሊሰራ እንደሚችል አሳይቷል ብለዋል። ቆንጅታየ ዝርዝር ዘገባውን ታቀርባለች። የጾታ እኩልነት መሰናክሎችን ስንፈትሽ አምፓኪንግ ኮንስትሬንትስ ቱ ጀንደር ኢኳሊቲ በሚል መሪ ርዕስ የተዘጋጀው የኪጋሊ ጉባኤ የጾታዎች እኩልነትን እውን ለማድረግ ቃል ከመግባት ባለፈ በበረታ ድርጊት መገለጽ እንዳለበት ተሰምሮበታል። በመደበኛ ጉባኤው መክፈቻ ላይ ንግግር ያሰሙት ብቸኛዋ የአፍሪካ ሴት ርዕሰ ብሔር የኢትዮጵያ ፕሬዝደንት ሳህለወርቅ ዘውዴ እንዴታ እኛ ሴቶች ሰርተን እናሳያለን፣ ለዚያ ግን ፎርሙላ መከተል የለብንም፣ በተለየ መንገድ ስራችንን ማከናወን እንችላለን ብለዋል። ያስተናጋጅቱ የሩዋንዳ ፕሬዚደንት ፖል ካጋሜ ጾታዊ ልዩነቶችን ለማጥበብ የሁሉም ኃላፊነት መሆኑን በማስመር እየሰራን ነው ብለዋል። የአፍሪካ ህብረት ኮሚሽነር ሙሳ ፋኪ በሴቶች ላይ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ አድሎ ይፈጸማል፣ ይህ በፖለቲካም ቢሆን ትክክል አይደለም፣ በማህበራዊ መልኩም ምክንያታዊ አይደለም ብለዋል። ኢትዮጵያ ባለፉት የአንድ ዓመት ተኩል ጊዜ ውስጥ ሴቶችን በከፍተኛ የስልጣን ቦታዎች በማሳተፍ ያከናወነችውን ስኬት የመጀመሪያዋ የሀገሪቱ ሴት ርዕሰ ብሔር እንዲህ ሲሉ አውስተዋል።
This has been the result of overall transformation that my country is going through since a year and a half and which has brought women to the fore.
ይህ ሀገሬ ባለፉት አንድ አመት ተኩል ውስጥ እያከናወነችው ያለው የለውጥ እርምጃ ውጤት ነው። ሴቶች ወደፊት መጥተዋል። መሪዎችን በአዲስ መንገድ የምናይበት ሁኔታ ተፈጥሯል። በርግጥም እኔንም ጨምሮ በካቢኔያችንም ለመጀመሪያ ጊዜ መከላከያና ብሔራዊ ጸጥታ ወዘተ በሴት ሚኒስትሮች ሲመሩ ለማየት በቅተናል። ይህም ለኢትዮጵያም በጠቅላላው ለአፍሪካ ሴቶች ትልቅ እርምጃ መሆኑን መናገር ይቻላል።
አያይዘው ፕሬዝደንት ሳህለወርቅ እርምጃው ተጀመረ እንጂ አላበቃም ብለዋል።
Having said that, I want to immediately jump to the fact that the work has just started.
ያን ካልኩ በኋላ ፈጥኜ ማትኮር ምፈልገው ስራው ተጀመረ እንጂ አልተጠናቀቀም። ይህን ሁሉ ቦታ ይዛችኋል፣ ሌላ ምን ትፈልጋላችሁ የሚሉ አሉ። ኢትዮጵያ ውስጥ የተከናወነው የፖለቲካ ፈቃደኝነት ሲኖር ተአምር መስራት እንደሚቻል የሚያሳይ ነው። ነገር ግን ስራው ገና መጀመሩ ነው።
አሁንም በሴቶች መሞላት ያለባቸው ቦታዎች አሉ። በመካከለኛ እርከኖች ደረጃ ያሉ የአመራር ስፍራዎች ሴቶች እየገቡ ከወንዶች ጋር በመወዳደር ሊያድጉ ይገባል ብለዋል። ለዚያ ደግሞ የቀደሙትን ፋና ወጊዎች የሚተኩ የተማሩ የሰለጠኑ ሴቶች ያስፈልጉናል ብለዋል። እንደ ሴት መሪ የራሳቸውን ተመክሮም ለታዳሚው አካፍለዋል።
The other positive thing I think of having women is that we can show that we can deliver.
ሌላው ሴቶችን የማብቃት አዎንታዊ እንድምታው ሴቶች ኃላፊነቶችን መወጣት እንደምንችል፣ ነገር ግን ያን ለየት ባለ መንገድ ልናከናውነው እንደምንችል ለማሳየት እድል ይሰጠናል። መከተል ያለብን ፎርሙላ የለም። እንደዚህ አይነት ቦታ ስንይዝ ፕሬዝዳንት እንዲህ አያደርግም፣ እንደዚህ ነው የሚሰራው፣ የሚሉ አሉ። እሺ ማከናውን መፈልገውን ከዚያ በተለየ መንገድ ማከናውን ምችል ከሆነ ለምን አልሞክረውም ብዬ ቀጠልኩ። ነገሮችን ለየት ባለ መንገድ እየተመለከቱ ወደፊት መግፋት ውበቱ እዚያ ላይ ነው።
በኢትዮጵያና በዓለም አቀፍ ደረጃ ለበርካታ ዓመታት በተለያዩ ከፍተኛ የሃላፊነት ቦታዎች የሰሩት አንጋፋዋ ዲፕሎማት ሳህለወርቅ ሴቶች በተከፈተልን እድል መጠቀም የራሳችን ኃላፊነት ነው ብለዋል።
In Ethiopia there is a door of opportunity that has been opened. The onus is on us to maintain that door open.
ኢትዮጵያ ውስጥ እድሉ ተከፍቶልናል። ነገር ግን ያ በር ክፍት ሆኖ መቆየቱን ማረጋጋት የራሳችን ኃላፊነት ነው። ሊዘጋና የኋሊት ልንመለስ እንደምንችል በማሰብ ባለፈው አንድ አመት ተኩል የተመዘገበውን ይህን ታላቅ እርምጃ ማስቀጠል አለብን።
ነገ በሚጠናቀቀው የኪጋሊው ዓለም አቀፍ ጉባኤ ላይ የአፍሪካ ሀገሮች ቀዳማይ መቤቶች፣ የመሪዎች ተወካዮች፣ የልማት ተቋማት ኃላፊዎች፣ የግል ድርጅቶችና የሲቪል ማህበረሰብ መሪዎችና ምሁራን እየተካፈሉ ናቸው። ጉባኤውን ያሰናዳው የአፍሪካ የልማት ባንክ እንደሚገልጸው አፍሪካ ውስጥ 70% ሴቶች ከባንክ ገንዘብ ተጠቃሚነት እድል የላቸውም። በገንዘብ ስሌት ወንዶቹ ያላቸው ተደራሽነት ከሴቶቹ በ42 ቢሊዮን ዶላር የበለጠ ነው። የአፍሪካ ልማት ባንክ ፕሬዚደንት አኪንዊሚ አዲሴና ይህ ሴቶችን በማብቃት ክንዋኔ ረገድ ያለውን ክፍተት የሚያመለክት እንደሆነ ጠቁመዋል። ብልህ ዓለም ሴቶችና ልጃገረዶችን ለማብቃት ይሰራል። በማናቸውም ህብረተሰብ ውስጥ ሴቶችና ልጃገረዶችን ለማበልጸግ የሚመደብ አቅም ውጤቱ ከማናቸውም የበለጠ ነው። ስለዚህ ብልህ እንሆን ሲሉ መክረዋል። የአፍሪካ ልማት ባንክ በሴቶች የባንኮች ተደራሽነት ረገድ ያለውን ክፍተት ለማስተካከል የበኩሉን እያደረገ እንደሆነ አስታውቋል። በእንግሊዝኛ አጽሮት መጠሪያው አፋዌ ለአፍሪካ ሴቶች የብድር ተደራሽነት ማስተካከያ ባለው ከባንኮችና ከተለያዩ የገንዘብ ተቋማት ለአፍሪካ ሴቶች ብድር ተደራሽነት የሚውል የ3 ቢሊዮን ዶላር አዲስ መርሃ ግብር ይፋ አድርጓል። የ7 አባል ሀገሮች መሪዎች ባለፈው ነሐሴ ወር ባካሄዱት ጉባኤ ይህን መርሃ ግብር ለማገዝ የሚውል 251 ሚሊዮን ዶላር መፍቀዳቸው ታውቋል።
አመሰግናለሁ ቆንጂት። ወደ ተከታዩ ዘገባ እንሄዳለን። ከዚሁ የሴቶች ጉዳይ ጋር ያቆየናል። በሴቶችና በወጣቶች ልጃገረዶች ላይ በስፋት የሚፈጸሙ የጾታ ጥቃቶችን ለመቆጣጠር መንግስታት ጥብቅ እርምጃ እንዲወስዱ የጠየቁ ሰላማዊ ሰልፎች ትናንት በበርካታ የአውሮፓና ሌሎችም አካባቢዎች ከተሞች ተካሂደዋል። የተባበሩት መንግስታት ድርጅት በአውሮፓ የቀን አቆጣጠር በየዓመቱ ህዳር 25ን ወይም ህዳር 15ን በኢትዮጵያ በሴቶች ላይ የሚፈጸሙ ጥቃቶችን በመላ ዓለም ለማስወገድ የተያዙ ጥረቶች የሚታሰቡበት ቀን አድርጎ ሰይሞታል። ዕለቱን አንዳንድ መንግስታት ለሴቶች መብቶች ጥበቃ የታለሙ ዕቅዶችን ሲያስተዋውቁበት፣ አንዳንዶች ግን አሁንም የሴቶችን ድምፅ ማፈን መምረጣቸው እየተነገረ ነው። ዝላቲትሳ ሆክ ያጠናቀረችው ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል።
በዓለም ዙሪያ ካሉ 1/3 የሚሆኑት ሴቶች በሕይወት ዘመናቸው ለአካላዊ አሊያም ለወሲባዊ ጥቃቶች እንደሚጋለጡ አንድ የተባበሩት መንግስታት ድርጅት ትንበያ ሲያመለክት፣ በሚደርስባቸው ጥቃት በግፍ ከሚገደሉት ሴቶች መካከል ከፊል ያህሉ በጾታ ጓደኛቸው አሊያም በሌላ የቤተሰብ አባል በሚፈጸምባቸው ጥቃት ነው ለህልፈት የሚዳረጉት። በሴቶች ላይ የሚፈጸሙ ጥቃቶች ትኩረት እንዲያገኙና ጥቃቶቹንም ለማስወገድ ተጨባጭ እርምጃዎች እንዲወሰዱ በመጠየቅ ዕለቱን አስታከው ከተካሄዱ ልዩ ልዩ እንቅስቃሴዎች ውስጥ የጎዳና ትዕይንቶች፣ ሻማ የማብራት ስነ ስርዓቶችና እንዲሁም አውደ ርዕዮች ይገኙባቸዋል። በቤልጅየም ለምሳሌ ቀያይ ጫማዎችን ለትዕይንት በማቅረብ በግፍ የተገደሉ ሴቶችን ለማሰብ በምልክትነት ተጠቅመዋል። በሴቶች ላይ የሚፈጸሙ ጥቃቶች ለዓለም ሰላምና ደህንነት አደጋ ደቃይ በመሆናቸው ሊወገዱ ይገባል ሲል የተባበሩት መንግስታት ድርጅት አስጠንቅቋል። ማሪያ ሉዊዛ ሮቤሮ ቪዮቲ የተባበሩት መንግስታት ድርጅት ዋና ጸሐፊ የሥራ አስፈጻሚ ጽህፈት ቤት ኃላፊ ናቸው። በሴቶች ላይ የሚፈጸም በደል በማኅበረሰብ ላይም መጠነ ሰፊ የጉዳት አሻራ ይተዋል ይላሉ።
A culture of violence against women also has serious consequences for our efforts to eradicate poverty and promote
በሴቶች ላይ ጥቃቶችን የመፈጸም የተንሰራፋ ልማድ ድህነትን ለማጥፋትና ሁሉን አሳታፊ ዘላቂ ልማት ለማምጣት በመናደርገው ጥረት ላይም የከፋ አሉታዊ ተጽዕኖ ያሳድራል።
የፈረንሳይ መንግስት በበኩሉ ቀኑን ሴቶችን ከጥቃት ለመከላከል አዳዲስ እርምጃዎች ይፋ እንዲደረጉበት ተጠቅሞበታል።
D'abord, le gouvernement consacrera l'année prochaine.
Next year, the government will invest more than 1 billion euros on all the
በሚከተለው አመት መንግስት ቦንዶችና በሴቶች መካከል ከእኩልነት ጋር ተያይዘው ለሚወሰዱ እርምጃዎች ከ1 ቢሊዮን ዩሮ በላይ ወጪ የሚያደርግ መሆኑን አመልክቷል። ከዚህ ውስጥ 360 ሚሊዮን ዩሮ ወይም 397 ሚሊዮን የአሜሪካ ዶላር ወይም 12 ቢሊዮን ብር በአንድ አመት ውስጥ በሴቶች ላይ የሚፈጸሙ ጥቃቶችን ለመዋጋት ይውላል።
የፈረንሳዩ ጠቅላይ ሚኒስትር ኤድዋርዶ ፊሊፔ ናቸው። ዓለም አቀፉ ፖሊስ ኢንተርፖል በበኩሉ በሴቶችና በወጣት ልጃገረዶች ላይ በሕገ ወጥ አስተላላፊዎች የሚፈጸሙ በደሎችን ባዩ ጊዜ ሪፖርት የማድረግ የሞራል ግዴታ የሁሉም መሆኑን አስታውሷል። ጀርገን ስታክ የኢንተርፖል ዋና ጸሐፊ ናቸው።
71% of human trafficking victims worldwide are women and girls with 3/4
በአለም ዙሪያ የሕገ ወጥ አስተላላፊዎች ሰለባ ከመሆኑት ውስጥ 71% ሴቶችና ልጃገረዶች ናቸው። ከነኚህም ውስጥ ከ3/4 በላይ የወሲብ ጥቃት ይፈጸምባቸዋል። በመሆኑም ይህ የኢንተርፖል ጥሪ ወንጀለኞቹን ሕግ ፊት ማቅረብ መሰረታዊው የዓለም አቀፍ ሕግጋት አካል መሆኑን ለማስተዋወስ ነው።
ናይጄሪያ በብሔራዊ ደረጃ የመጀመሪያዋን ወሲባዊ ወንጀለኞችን መመዝገቢያ ሰነድ ትላንት አስተዋውቃለች። ይህም በደሉ የደረሰባትን ሴት በመንከባከብ ፋንታ አስገድዶ የመድፈር ወንጀል ለፈጸመው ወንጀለኛ ከለላ የሚሰጠው ልማድ እንዲያበቃ ለማድረግ የታለመ ነው ተብሏል። ላይቤሪያዊቱ ሌመን ሮቤርታ ጎቦዌ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም የሰላም ኖቤል ተሸላሚዎች ውስጥ አንዷ ናቸው።
It's time for the women's groups and men's groups and every well-meaning organization to re-emphasize to community members that rape is not a divine justice.
አስገድዶ የመድፈር ጥቃት መለኮታዊ ፍትህ የሚታይበት ምግባር ያለመሆኑን የትኛውም ለመልካም ምግባር የቆሙ የማህበረሰብ ድርጅቶች የሴቶችም ይሁኑ የወንዶች ለመላው የማህበረሰብ አባላት ትኩረት እንዲያገኝ ማበረታታት አለባቸው።
ትችት ከቀረበባቸው መንግስታት ውስጥ የቱርክ ባለስልጣናት መጀመሪያ ላይ ኢስታንቡል ውስጥ ሊካሄድ የታቀዱ ሰልፎችን እንዳይካሄዱ ቢያግዱም ቆይተው ግን በተወሰኑ የከተማይቱ አካባቢዎችና ጎዳናዎች ብቻ እንዲፈጸሙ ፈቅደዋል። ፖሊስ በፊናው ከተፈቀደው መንገድ ውጪ የተሰለፉት ላይ አስለቃሽ ጢስ በትኗል።
አሉላን ለዝግጅቱ እናመሰግናለን። የነቀምቴ ከተማ ፖሊስ መምሪያ አባል የነበሩ ሰው ትላንት ጠዋት መገደላቸውን ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። ኢንስፔክተር ጫላ ነገራ በጥይት ተመተው መገደላቸው እንጂ ማን እንደገደላቸው እንደማይታወቅ የነቀምቴ ከተማ የኮሙኒኬሽን ጽፈት ቤት ገልጿል። ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ልካለች።
ኢንስፔክተር ጫላ ነገራ ለህልፈታቸው ምክንያት የሆነው ጥቃት መኖሪያ ቤታቸው አካባቢ የተፈጸመባቸው ትናንት ከጠዋቱ 2 ሰዓት ገደማ ነበር። ኢንስፔክተሩ ከቤታቸው የወጡት የ7 ዓመት ልጃቸውን ትምህርት ቤት አድርሶ በዛው ወደ ስራ ለመሄድ እንደነበረና በጥይት የተመቱት ማንነቱ ባልታወቀ ሰው መሆኑን መስማታቸውን ባለቤታቸው ወይዘሮ ቹቹ ተመዝገን በስልክ ነግሮኛል።
ልጅቷን እጇን ይዞ ወደ ትምህርት ቤት እየሄደ ነበር። ትምህርት ቤቱ ከስራው ቦታ ጋር ስለሚቀራረብ አድርሷት ለማለፍ ነው። ድሮም ያደርሳታል ትምህርት ቤት። ነገር ግን ትምህርት ቤቱ ጋር ሳይደርስ ነው ተመቶ የተገደለው። ልጅቷ ቦርሳዋን ጥላ እየጮኸች ነበር። የመሰናዶ ትምህርት ቤት ተማሪዎች ልጅቷን ወደ ቤት አመጡልኝ። እኔ የመሳሪያ ድምፅ ስለሰማው ወጥቼ ቦታው ጋር ስደርስ ሞቷል።
ኢንስፔክተር ጫላ ሲገደሉ ልጃቸው አጠገባቸው እንደነበረች የኢንስፔክተር ጫላ ወንድም አቶ አስፋው ነገራ ተናግሯል።
መረጃውን ያገኘነው ከህፃን ልጁ ነው።
አባቴን ከኋላ ጭንቅላቱን በጥይት መቱት ብላናለች። በድንጋጤ ተውጣ ሌላ ሰው አልነበረም በስፍራው።
ኢንስፔክተር ጫላ በነቀምቴ ከተማ ፖሊስ መምሪያ የአካባቢው ጸጥታና ሰላም ቡድን ውስጥ ያገለግሉ እንደነበረ የነቀምቴ ከተማ የህዝብ ግንኙነት ኃላፊ አቶ ደሳለኝ ቦኮንጃ ገልጿል።
በወንጀል መከላከል ላይ እየሰሩ ነበረ። በቃሶ ክፍለ ከተማና ቡርቃ ጃቱ እንዲሁም ትናንት ህይወታቸው እስኪያልፍ ድረስ በነቀምት ከተማ ፖሊስ መምሪያ ውስጥ እየሰሩ ነበር።
ኢንስፔክተር ጫላ ነገራ የአራት ልጆች አባትና ቤተሰብ አስተዳዳሪ እንደነበሩና ቤተሰቡ ከባለቤታቸው ደመወዝ ውጪ ሌላ ገቢ እንደሌላቸው ወይዘሮቹ ነግሮኛል። ግድያው በማን እንደተፈጸመ ለጊዜው እንደማይታወቅ የነቀምት ከተማ አስተዳዳሪ ቃል አቀባይ አቶ ደሳለኝ አመልክቷል።
ከምርመራው ጋር ተያይዞ እስካሁን የገዳዩ ማንነት አልታወቀም። በጥይት መመታቱ ብቻ ነው የተረጋገጠው። በጸጥታ አካላት የምርመራ ሂደቱ ቀጥሏል።
የኢንስፔክተር ጫላ አስቀብር ትናንት ከሰዓት በኋላ ነቀምቴ ከተማ ውስጥ ተፈጽሟል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ፣ እንደ ዘገባዋ እናመሰግናለን። በፍቅርና በአብሮነቷ ከፍ ብላ ትታወቅ የነበረችው ድሬዳዋ ወደ እርስ በርስ ግጭት የዘለቀችባቸው ምክንያቶች የተለያዩ ቢሆኑም ከተማይቱ የቀድሞ እሴቶቿን አለመጠበቋ አስተዋጽኦ አለው የሚሉ እየተሰሙ ነው። በዚህ ጉዳይ ላይ የመከረ መድረክ በድሬዳዋ መንግስት ኮሚኒኬሽንስ ጉዳዮች ቢሮም ተካሂዷል። ዝርዝሩን አዲስ ቸኮል ያሰማናል።
ድሬዳዋ ሰዎች ማንነታቸውን ሳይለቁ የሌሎችን ማንነት ደርበው በፍቅርና በመተሳሰብ የሚኖሩባት ከተማ እንደነበረች ነዋሪዎቿ ሰርክ የሚናገሩት ነው። ሀገሪቷ የከፋ ሰላም እጦት ውስጥ በነበረችባቸው የአብዮቱ ፍንዳታ ዓመታት፣ በቀይ ሽብር ዘመን፣ በኢትዮ ሶማሊያ ጦርነት ወቅት፣ ደርግ በኢህአዴግ በተተካባቸውና ሀገሪቱ ባልተረጋጋችባቸው ዓመታት፣ በምርጫ 97 እንዲሁም በኦሮሚያና ሶማሌ ክልሎች ግጭት ወቅት ሁሉ ድሬዳዋ ሌሎች የሚሸሹባት የተቸገሩትም የሚደገፉባት እንጂ የሚሸሿት አልነበረችም። ሆኖም በያዝነው ዓመት ከሌሎቹ የሀገሪቱ ከተሞች በባሰ ሁኔታ ለሶስት ወራት ገደማ ያዝለቅቅ በሚያደርግ ግጭት በርካታ ነዋሪዎቿ ለህልፈትና ለአካል ጉዳት፣ በሚሊዮን የሚቆጠር ንብረትም ለውድመትና ዘረፋ ተጋልጠዋል። በመቶዎች የሚቆጠሩ አባወራዎችም ቤታቸውን ለቀው ወደ ሌላ ሰፈር በመሸሽ በጥገኝነት ለመኖር ተገደዋል። የህግ የበላይነትን በማስከበር የድሬዳዋ ሰላምን ለመመለስ የባለድርሻ አካላት ሚና በሚል ርዕስ አቶ ሰብስቤ መኮንን ከከንቲባ ጽህፈት ቤት እንዲሁም ሰላምን ለማረጋገጥ የህዝብ ሚና በተመለከተ አቶ ረዳት በቀለ ከፌዴራል አቃቤ ህግ ድሬዳዋ ቅርንጫፍ ጽህፈት ቤት ውይይት መነሻ አቅርበዋል። በቀረቡ ጥናታዊ ጽሁፎችና ነዋሪው በየሰፈሩ ከሚያስተዋላቸው ጉዳዮች በመነሳት በውይይቱ ላይ የተጋበዙ የአስተዳደሩ ነዋሪዎች አስተያየታቸውን ሰጥተዋል። ከድሬዳዋ መምህራን ማህበር ተወክለው የመጡት ተሳታፊ በግጭት ምክንያት መምህራንና ተማሪዎች ወደ አንዳንድ ሰፈሮች ለመሄድ መፍራታቸው በነዋሪው ማህበራዊ ትስስር ላይ የሚያሳድረውን ተጽዕኖ ላይ ነው አተኩሮ አስተያየት የሰጡት።
ከሴትነታችንም ባሻገር በሀገራችን ላይ ያለው ነገር ሁላችንንም የሚቆጭና የሚያሳዝን ነገር ነው። ማንኛችንም ወደ እንደዚህ አይነት ድርጊት ውስጥ ወይም በድሬዳዋ እንዲህ አይነት ነገር ይነሳል ብለን መቼም አስበንም ማናቀው መቼም ገምተነው ማናቀው ነገር ነው። ከየት እንደመጣ ባናቀው መከፋፈል፣ እንደዚህ በዘር በሃይማኖት እየተነሱ ያሉ ግጭቶች እንዴት አድርገን ነው ወደፊትስ ራሱ የምንቀጥለው? ለራሳችንም መጠየቅ አለብን ማለት ነው። ስለዚህ አሁን መምህራኖች በተለያየ አካባቢ ላይ በቃ የዚህ ዘር ስለሆንኩኝ እዛ ቦታ ላይ ያሉት ህብረተሰብ እንዲህ አይነት ዘር ስለሆኑ ወደዛ አልሄድም እና ድሬዳዋ ከተማችንን የተወሰነውን ሰፈር የተወሰነ ዘር መቀመጫ፣ የተወሰነውን ሰፈር ደግሞ የተወሰነ ብሔር መቀመጫ ማድረግ ነው አለብን ወይ? ለራሳችን ነው ጥያቄው። ይልቁንም የሚበጀው ሰላምን የምንናፍቅ ነን ሁላችንም። በሰላም ወጥተን መግባት ልጆቻችን ወጥተው እስከሚገቡ ራሱ ስጋት ነው። ለራሳችንም ወጥተን ሰርተን እስከምንገባ ስጋት ነው እና የማያስኬድ ጭራሹንም የማያስኬድ የማይታሰብ አካሄድ ውስጥ ነው ያለ ነው። ቆም ብለን ራሳችንን አይተን ወደ ቀደመው ፍቅራችን፣ ወደ መተሳሰባችን ልንመለስ ይገባል።
ሙስጠፋ ኑሪ አብዱላ የተባለ የዋሂል ቀበሌ ነዋሪ ደግሞ መድረክ በተገኘ ቁጥር በበርካታ የከተማዋ ነዋሪዎች በተደጋጋሚ የሚቀርበውን በግጭቱ የአመራሩ እጅ አለበት የሚል ወቀሳ ያካተተ አስተያየት ነበር የሰጠው።
አራንት ነው እኒ ወለቴ ካብነ ሃላናን ሃላ ሃላ ነገ ድረዳ ቲቪ ሃሌ ነገ ድረዳ ዳ ህዱ ነመስዳጅሳ
ሰኒፎ የድሬዳዋ የሰሞኑ ሁኔታ አሳሳቢ ነው። ከአመራሩ ጋር እዚህ መወያየታችን ጥሩ ነው። ጉዳዩን ከሁለት አቅጣጫ ልናየው እንችላለን። በአንድ በኩል የተደራጁ ሰዎች በምንም ውስጥ የሌሉ ንጹሃንን እያጠቁ ሲሆን እነሱን ለመታደግ መንግስት ልዩ ትኩረት ሰጥቶ መስራት አለበት። ሁለተኛው ጉዳይ የመንግስት አመራር በራሱ ተቧድኖ ሰላም እንዳይኖር የሚያደርግ ይመስለኛል። በእነዚህ ላይ ጥልቅ ፍተሻ በማድረግ የእርምት እርምጃ መወሰድ አለበት። እንደኔ ይህ ቢሆን የድሬዳዋ ሰላም አስተማማኝ ይሆናል።
የድሬዳዋ የሰሞኑ ሁኔታ አሳሳቢ ነው። ከአመራሮችም ጋር እዚህ መወያየታችን ጥሩ ነው። እኔ ጉዳዩን ከሁለት አቅጣጫ ልናየው እንችላለን ብዬ አስባለሁ። በአንድ በኩል የተደራጁ ሰዎች ምንም የሚያውቁ ንጹሐን እያጠቁ ሲሆን እነሱ ለመታደግ መንግስት ልዩ ትኩረት ሰጥቶ መስራት አለበት። ሁለተኛው ጉዳይ የመንግስት አመራር በራሱ ተቧድኖ ሰላም እንዳይኖር የሚያደርግ ይመስለኛል። በእነዚህ ጥልቅ ፍተሻ በማድረግ የእርምት እርምጃ መወሰድ አለበት። እንደኔ ይህ ቢሆን የድሬዳዋ ሰላም አስተማማኝ ይሆናል። በሌላ በኩል አጥፊዎች ላይ እርምጃ ለመወሰዱ ኔቶቹ ታዳሚዎችም ነበሩ። ወጣት ሄኖክ እንዲህ ይላል።
ሰላም ለማምጣት ምን ማለት መደረግ አለበት? ውይይቶች፣ የተለያየ መድረኮች በየጊዜው እየተካሄዱ ነው ያሉ። ያ ነገር ከበፊቱ የተሻለ ነገር የግንዛቤ ለውጥ ሊያመጣ ይችላል ብዬ አምናለሁ። እሱ እንዳለ ሆኖ ማለት ነው። ከዛ በተጨማሪ ደግሞ ህብረተሰቡ ላይ በማንኛውም በፊት በእያንዳንዱ ነገር አምስት ለአንድ የሚባል ምን የሚባል በእያንዳንዱ ነገር የሰላም ኮሚቴ እየተባለ ይዋቅር ነበረ። ያ ነገር ሰላም ለማምጣት አስተዋጽኦ አሉ። እነዛ ነገሮች ላይ ህብረተሰቡ ላይ ብናመጣ የተሻለ ነገር ሊመጣ ይችላል። ከፍተኛው ነገር ማለትም እንደኔ አመለካከት ደግሞ እርምጃ መወሰድ ካለበት ደግሞ እርምጃ ተወስዶ መቆጣጠር ነው። ምክንያቱም የህግ የበላይነት አሁን ሉዓላዊነትን ካላስከበር እንዴት ነው መንግስትን ላይ እየተጫነ እየመጣ ነው እየተደራረበ የመጣ ነገር በኋላ አንድ ነገር ተጨምሮ ተደራርቦ መጨረሻ ላይ ልትገባ ወይ ደግሞ ልትፈነቅለው የማትችለው ነገር ላይ ትገባል። ይዛ ሳለ ምን ሊኮን ግን ነገሮችን በቀላሉ ቀላል በሆነበት ሳለ መቆጣጠር የተቻለ ወደ ከባድ ነገር አሳልፈን ባንሰጥ የተሻለ ነው ብዬ አስባለሁ።
የአስተዳደሩ ምክር ቤት አፈ ጉባኤ ወይዘሮ ፈጡ ሙስጠፋ ሁሉም ከፖለቲካ አመለካከት፣ ብሔር ወይም ሃይማኖት በፊት ሰውነትን እንዲያስቀድሙ መክረው የህግ የበላይነትን ከማስፈን አኳያ ምክር ቤታቸው እያደረገ ስላለው እንቅስቃሴ እንዲህ ብለዋል።
ይሄ በተለይ ከአመራር ጋር የምነሳ ነገር፣ አመራሩ ከራሱ ጋር ከተጣላ ህዝብን ልመራ አይችልም። የተደበላለቀ አስተሳሰብ ይዞ ሚወርድ ከሆነ ግን ችግር ይፈጥራል። ከማህበረሰቡ ብዙ የምነሱ ነገሮች ይሄ ነው። ከአመራር ጋር እየተነሳ ያለው እንደ ድሬዳዋ ነዋሪ ግን እንደ ነዋሪነት ለድሬዳዋ ነዋሪ ፖለቲካ አሁን አይጠቅምም። እሴታችንን መጀመሪያ እንያዝ። ፖለቲከኛ ወጣቱን አይጠቅም ባይ ለምንድን ነው? እራሱ አይሞትም ነው። ድሬዳዋ ላይ በብሔር ተነጣጥሎ ህዝብ አያውቅም። በተደጋጋሚ የማነሳው ነገር ለማነጣጠል መሞከር አመራርም ካለ ግለሰቦችንም እባካችሁ ነዋሪዎቹ አጋልጡ። አሁን ልዩ ችሎት ተቋቁሟል። ማንንም የሚያስጠይቅ በምክር ቤቱ የሚመራ ሰው ዲሞክራሲያዊ መብቱ ሊገፈፍ አይገባም። የመንቀሳቀስ መብቱ ሊገፈፍ አይገባም።
መድረኩን ያዘጋጀው የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቃ ያስታፈሰም በአመራሩ ላይ የሚቀርቡ ክሶች አዲስ አለመሆናቸውን ገልጸው ሆኖም በማስረጃ አስደግፎ የሚከስ አለመኖሩን እንደ ክፍተት አንስተዋል።
መሰረታዊ ችግሩ የህዝብ ለሰላሙ ያለው ዋስትናና ቆርጦ መግባት ላይም ስለሚቀር መሰረታዊ ችግሩ እየተፈታ ሄዷል ተብሎ አይታሰብም። ስለዚህ አመራር አሁንም እየፈተሽን ያለ ነው። መረጃዎች ግን እንዲመጡልን ያስፈልጋል። ባይመጡም ግን ህዝብ ስላነሳ የፖለቲካ አመራሩ ራሱን እየፈተሸ ነው። በቅርብ ጊዜ የሚገለጽ ይሆናል። ይሄ መፍትሄ ከሰጠ በጋራ ማየት ነው። ግን ሰው በመቀያየር ብቻ ዘላቂ የሰላም ዋስትና እናመጣለን ማለት ግን አይቻልም። ዘላቂ የሰላም ዋስትና ማምጣት የሚችለው ህብረተሰቡ እራሱ ጋር ያለውን እሴት ጠብቆ አቆይቶ አጠናክሮ የሄደ ጊዜ ነው።
ቢሮ በቀጣይም ድሬዳዋን የሚመለከቱ አጀንዳዎችን እየቀረጸ በየሶስት ወሩ ተመሳሳይ መድረክ እንደሚያዘጋጅ አስታውቋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። 3 ሰዓት ከ44 ደቂቃ ሆኗል አዲስ አበባ ላይ። ወደ ተከታዩ ዝግጅት እንሸጋገር።
ህወሓት እየተቋቋመ ካለው የብልጽግና ፓርቲ ራሱን ማግደሉ እንዴት ይመለከቱታል? እስክንድር ፍሬው አንዳንድ ምሁራን እናነጋግሯል። ቀጥሎ ይቀርባል።
ህወሓት አዲስ እየተቋቋመ ካለው የብልጽግና ፓርቲ ራሱን ማግለሉ ከሌሎች የኢህአዴግ አባል ድርጅቶች ጋር የነበረው ልዩነት አደባባይ እየወጣበት ነው ይላሉ የፖለቲካ ተንታኞችና ምሁራን። በመካከላቸው ያለውን ልዩነት በተመለከተ ከኢህአዴግ ይሰጡ የነበሩ መግለጫዎችም የተሳሳቱ እንደነበሩ በይፋ ያመለክታል ብለዋል ምሁራኑ። ከዚህ በኋላ ሁኔታዎች በነበሩበት ሊቀጥሉ እንደማይችሉ ማብራርተዋል። ከምሁራኑ ጋር ቆይታ ያደረገው እስክንድር ፍሬው ተከታዩን ዘገባ ልኳል። End of intro, now to the full story. Text. ከህዳር እስከ ህዳር የዘለቀው የኢህአዴግ ጉዞ ማብቂያ ተቃርቧል። ሶስቱ የግንባሩ አባል ድርጅቶች ራሳቸውን አክስመው አጋር ድርጅቶችንም አክለው ለመዋሃር ተዘጋጅተዋል። ከግንባሩ አባል ድርጅቶች አንዱ የሆነው ህወሓት ግን የውህደቱን ስምምነት አላጸደቀም። ምሁራንና የፖለቲካ ተንታኞች እንደሚሉት ይህ ሁኔታ በህወሓትና በሌሎች የግንባሩ አባል ድርጅቶች መካከል የነበረው ልዩነት ገሃድ የወጣበት ነው። የኢኒሼቲቭ አፍሪካ ዋና ዳይሬክተር አቶ ክቡር ገና ከነዚህ ምሁራን አንዱ ናቸው።
አደባባይ የወጣበት ብቻ ሳይሆን ፓርቲው በተለያየ ወቅት ለማረጋጋት ይሁን እንደዚሁም ፖለቲካውን የበለጠ ልዩነት የለም ለማለት የሚለውን ስሜት ለማውጣት ካልሆነ በስተቀር ልዩነት እንዳላቸውማ የአደባባይ ምስጢር ነው ቆይቷል። የአደባባይ ምስጢር ከሆነ ቆይቷል። በፓርቲ በእንደዚህ ከፍተኛ ኃላፊነት ላይ ወይም ደግሞ ስልጣን በያዘ ፓርቲ እንደዚህ አይነት የተደበቀ ለህዝብ ሊነገር በማይችል መልኩ ህዝብን በማሳሳት እስከ መጨረሻው ድረስ መሄድ ህዝብ ያሳዘነም ነው ወይም ደግሞ ያበሳጭም ነው ብዬ ነው የምገምተው። ያሁኑ እንግዲህ ከዚህ ይሻላል ብለን ነው የምገምተው። ምክንያቱም ተመልሰን እዛው እንዳንገባ ነው። ምክንያቱም አሁን ደግሞ የበለጠ አስቸጋሪ የሚሆን ምንም እንኳ ዩሮ ብሔራዊም ቢሆን መሰረታዊ አወቃቀሩ ያው ከበፊቱ ብዙም የተለየ ስላልሆነ ያንኑ ታሪክ እንደገና ይዞ እንዳይመጡ መጠንቀቅ ያስፈልጋል።
ያንኑ ታሪክ ማለት
ተስማምተናል፣ አንድ ላይ ነን፣ ነገሮችን በሙሉ በህብረት እየሰራን ነን፣ ነገሩ ግን የተለየ ከዛ በፍጹም የማይቀራረብ አይነት ነገር ሆኖ እንዳይቀጥል
እውነታውን እየነገሩ መቀጠል አለባቸው።
እንደዛ ሲሆን ነው እንግዲህ የተለየ ፓርቲ ሊሆኑ የሚችሉት ብዬ የምገምተው።
አቶ ክቡር፣ ከለውጡ ወይም ከፖለቲካ ሽግግሩ አንጻር እስካሁን ስላለውም ስለ ወደፊቱ ምን ይነግረናል? አሁን የተፈጠረው ሁኔታ
ለረጅም ጊዜ እሱ ስብስብ ያው ኢትዮጵያን እንደመራ የታወቀ ነው። በተለይ አቶ መለስ እስከነበሩበት ጊዜ ድረስ እንግዲህ ፓርቲዎቹ በህወሓት መሪነት ማለት እንችላለን፣ በህወሓት መሪነት ሌሎቹ ተከታይ ወይም ደግሞ ሌሎቹ በአጫፋሪነቱ ማለት እንችላለን የሄዱበት አካሄድ ነበር። ከዛ እንግዲህ ችግሩ መምጣት የጀመረው በሚቀጥለው ጠቅላይ ሚኒስትር በአቶ ኃይለማርያም ወቅት ይመስለኛል። በነዛ 6-7 ወቅት ልዩነቶቹ በደንብ መውጣት ጀመሩ። ፓርቲዎቹ ደግሞ በየክልሉ ያሉ ፓርቲዎችን መጠናከር ስለጀመሩና እንደዚሁም ደግሞ ድፍረትም መምጣት ስለጀመረ የስልጣን ሚዛኑ ወደ ክልሎቹ እየመዘነ ሄደ። አሁን እሱ ይለያል ለማለት እኔ ያስቸግረኛል። አሁንም ቢሆን የፌዴራላዊ መንግስት እስከሆነ ድረስ ክልሉ የራሱ የሆነ አደረጃጀትና የራሱ የሆነ ኤሊቶችም አሉት፣ የራሱ የሆኑ የሆነ ፖለቲከኞችም አሉት። እንግዲህ እነዛ ፖለቲከኞችን አንድ አድርጎ ህብረ ብሔራዊ ስሜት ለማምጣት ይቻላል። እንግዲህ ወደፊት የሚታይ ነገር ነው የሚሆነው። ቀላል አይሆንም ብዬ ነው የምገምተው።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ፕሮፌሰር ካሳሁን ብርሃኑ እንደሚሉት ደግሞ ሁኔታዎች በነበሩበት ሊቀጥሉ አይችሉም።
መሰረታዊው ነገር መንግስትን የሚያቋቁመው የህዝብ ተወካዮች ምክር ቤት። እንደሚታወቀው አሸናፊ ፓርቲ ማንም ሆነ ማን የራሱን እጩ አገሪቱን በርዕሰ መንግስትነት እንዲመራ የሚያቀርበው ለህዝብ ተወካዮች ምክር ቤት። የህዝብ ተወካዮች ምክር ቤት ያው በግልጽ እንደተቀመጠው ከፍተኛው የመንግስት ስልጣን አካል ነው። መንግስትን የሚያቋቁም ነው። ለመንግስት መመስረት ይሁንታ የሚሰጥ አካል። ሁኔታዎች እንደነበረው ሊቀጥሉ አይችሉም በጣም በግልጽ እንደሚታይ። ነገር ግን የተቋቋመው መስተዳድር እስከ መበተን የሚያስችል ነገር አይደለም።
አሁን ኢትዮጵያን እየመራ ያለውን ስብስብ እስከ መበተን የሚያስችል አይደለም፣ የሚያደርስ አይደለም።
መስተዳድሩን ሊያፈርስ የሚችል አይደለም። እንግዲህ በኢትዮጵያ ውስጥ ካለፉት ጥቂት ጊዜያት ወዲህ የተለየ ሁኔታዎች ተፈጥረዋል እና የተለያዩ ሁኔታዎችን የመቆጣጠሪያ መንገዶችም ስንከተል ነበር። በርካታ ምሳሌዎችን ማንሳት ይቻላል። ለምሳሌ የተሰደዱ ሰዎች እንዲመለሱ በእስር ቤት ሆነው ገና ያልተወሰነባቸው ወይም የተወሰነባቸው ሰዎች እንዲለቀቁ ተደርጓል። ይህን ያስገደደው የተለየ ሁኔታ በመፈጠሩ የተነሳ ሁኔታዎችን ወደ ማርገብ መስመር ወደ ማስያዝ ሊወስዱ ይችላሉ የተባለው እርምጃው ተወስደዋል። በጣም እዚህም የባሰ ኤክስትሪም ሁኔታ ቢያጋጥም ኖሮ ፓርላማውንም መበተን ይቻላል።
ፕሮፌሰር ካሳሁን እንግዲህ እርስዎም እንደሚያውቁት ይህ ውህደት እስከ ምርጫ ቦርድ ድረስ ይሄዳል። ገና ውህደቱ በምክር ቤት ጸድቋል። በኢህአዴግ ምክር ቤት በተገኙት ሰዎች አብላጫ ድምጽ ወይም በሙሉ ድምጽ ጸድቋል ነው የተባለው። አንድ ያለው መከራከሪያ በህዋትና ሶስቱ ውህደቱን ለማጽደቅ በፈለጉ ፓርቲዎች ህዋት የተመረጠ ነው፣ አሁን ባለው የኢህአዴግ ፕሮግራም ነው፣ አሁን ባለው የኢህአዴግ አካሄድ ነው፣ ስለዚህ የሆነ ያለው ነገር ህገወጥ ነው የሚል ነው። ሶስቱ ፓርቲዎች ደግሞ የለም፣ የብልጽግናን ፓርቲ ማቋቋም፣ አዲስ ፕሮግራም ማጽደቅ፣ ህገ ደንብ ማጽደቅ፣ በምክር ቤቱ ህጋዊ አሰራር ተከትለን እስከሄደን ድረስ እንችላለን የሚል ነው። እና እንዲህ አይነት ልዩነቶች እስከ ምርጫ ቦርድ ድረስ ነው የሚሄዱት። ምርጫ ቦርድ ነው የመጨረሻውን እልባት የሚሰጠው። እንዴት ነው እርስዎ የሚታዩት?
አዲሱ እየተቋቋመ ያለው ፓርቲ እውቅናን ሲፈልግ ወደ ምርጫ ቦርድ ነው የሚሄደው። ምርጫ ቦርድ ባለው አሰራር መሰረት ያስተናግደዋል። ለምሳሌ ጥምረት የፈጠሩ ፓርቲዎች አሉ። እነዚህ የተለያዩ እንትኖቻቸውን ትተናል፣ ከዛሬ ጀምሮ እንዲሆነን እንታወቅ እንመዝገብ ተብለው ማመልከቻ አቅርቦ ተፈቅዶላቸዋል።
ውህደት የፈጸሙ ፓርቲዎች።
ስለዚህ ይህም እንደዚህ ሊታይ ይችላል። ምክንያቱም ምርጫ ቦርድ የለም በዛ ነው የተመረጥከው እና በዛ ነው የምትቀጥለው ወይም እንዲህ ነው የምታደርገው የሚል ስልጣንም የለው። ውህደት የሚፈጽሙ የነባር የሆኑ አዲስ የሚመዘገቡ ተዋህደው ይሁን በየራሳቸው የሚቀርቡ ፓርቲዎች ህጉን አሟልተዋል ወይስ አላሟሉም ነው። የለም
ህጉን ሲሉ የራሳቸውን አሰራር የፓርቲዎቻቸውን አሰራር ህገ ደንብ
የሀገሪቱን የሚመራበትን የሀገሪቱን ህግ ተከትለዋል ወይስ አልተከተሉም፣ ይህን አሟልተዋል ወይስ አላሟሉም፣ ስለዚህ ይህንን እውቅና ሰጣለሁ አልሰጥም ለማለት ብቻ ነው የሚችለው። እዛ ላይ ነው የሚቆመው።
የኢህአዴግ ምክር ቤት የውህደቱን ሐሳብ ማጽደቁን ተከትሎ አጋር ድርጅቶችም የመሸጋገሪያ ጉባኤዎችን ማካሄድ ጀምረዋል። በህግ በተቀመጠው ጊዜ ከተካሄደ ወራት ብቻ በቀሩት ምርጫ የሚሳተፈው በዚህ አዲስ ስያሜና ፕሮግራም መሆኑን ኢህአዴግ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናመሰግናለን እስክንድር። ወደ ተከታዩ ዘገባ እናልፋለን። ንግድና ምጣኔ ሀብት። ከኢትዮጵያ አስጎብኚዎች ማኅበር የተገኘ መረጃ እንደሚያሳየው ኢትዮጵያ ውስጥ ከሁለት መቶ በላይ ግለሰባዊና ድርጅታዊ አቋም ያላቸው አስጎብኚ ድርጅቶችና የጉዞ ወኪሎች ይገኛሉ። ከእነዚህ መካከል አንዱ ተስፋ ማኅበረሰብ አቀፍ ቱሪዝም ተቋም የጉብኝት ሂደት አበይት ክፍሎች መስህቦች በሚገኙባቸው አካባቢዎች በሚኖሩ የማኅበረሰብ አባላት እንዲከናወን በማድረግ ከፈርቀዳጆቹ ይመደባል። የተቋሙ የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ የሆነው ግርማ አለባቸው እንደሚለው በሺዎች የሚቆጠሩ የማኅበረሰብ አባላት በቀጥታም ሆነ በተዘዋዋሪ ከዚህ አሰራር እየተጠቀሙ ነው። ሀብታሙ ስዩም ለዚህ ምሽት ንግድና ምጣኔ ሀብት ተከታዩን ዘገባ ይዟል።
ያደጋችሁበት ሜዳ፣ ተራራ፣ ሸንተረር፣ ደስታና ሐዘን የተጋራችሁበት የአብሮነት ትዕይንት ለኖርንበት የተለመደ ሕይወት መልክ ነው። አገር አቆራርጠው የኢትዮጵያን ምድር ለሚረግጡ ግን ገንዘብ ከፍለው ለማየት የሚመኙት ማራኪ የአይንም የልብም መስህብ ነው።
እናሳየው እንዳልኩህ የህዝቡን አኗኗር እንግዲህ አኗኗር ሲባል እንዴት ያርሳሉ፣ እንዴት ያጭዳሉ፣ እንዴት ይወቃሉ፣ እንዴት ይመገባሉ፣ እንዴት የተለያዩ ነገሮችን እንዴት ሴሌብሬት ያደርጋሉ። ለምሳሌ ለቅሶም ሊሆን ይችላል፣ ሰርግም ሊሆን ይችላል፣ የተለያዩ ጽዋዎች፣ ማህበራት፣ ማህበር ምናምን ሊሆን ይችላል። እነሱን ሁሉ ያካተተ ጉብኝት ነው።
ይህን ተፈጥሯዊና ትውፊታዊ ማህበረሰባዊ ሀብት ለጎብኚዎች አጋርቶ መልሶ ማህበረሰብን ለመጥቀም ያቀደው ተስፋ ማህበረሰብ አቀፍ ቱሪዝም ተቋም ከተመሰረተ 10 ዓመት ደፍኗል።
የመጀመሪያ ሳይታችንም መኳት ማርያም ትባላለች። በዚህ በመቄት አቅጣጫ በዚህ በሰሜን ወሎ ዞን ያው አውሮፓውያኖቹ እንግዲህ እንደምታውቀው ከኢንዱስትሪያል ሪቮሉሽን ከመምጣቱ በፊት ሊኖሩ የነበሩትን የአኗኗር ዘይቤ አሁን እኛ አካባቢ ብቻ ስለሆነ ያለው እና ደግሞ የነበሩ ተራራዎችን በውስጡ ያሉትን ደግሞ እጽዋትና እንስሳቶችን እነዛን በመጠቀም ቱሪዝሙ ወደ ህብረተሰቡ ዘልቆ እንዲገባ ማድረግ ነው።
ግርማ አለባቸው ተወልዶ ያደገው በዓመት ውስጥ በብዙ ሺዎች የሚቆጠሩ ጎብኚዎች በሚጎርፉባት ላሊበላ ነው። የበዛው የጎብኚዎች ፍሰትን ያክል ማህበረሰቡ በቀጥታ ያለመጠቀሙ ነገር ያሳሰበው ይመስላል ግርማ። ለዛም ነው በህግ ትምህርት ከተመረቀ በኋላ ወደ ተቋሙ ለመቀላቀል የወሰነው። ግርማ ዛሬ የተቋሙ የማስጎብኝትና የጎብኚዎች ቅበላ ዘርፍ ኃላፊ ነው። እሱ እንደሚለው የተቋሙ አበይት ስራዎች የሚከናወኑት የአይን መስህቦች አካባቢ በሚኖሩ የማህበረሰብ አባላት ነው።
የህብረተሰብ ጋር የሚመሳሰል ሎጆች ተሰሩ፣ ወይም የእንግዳ ማረፊያዎች ማለት ነው። እነዚያ የእንግዳ ማረፊያዎች ከተሰሩ በኋላ ለዛች ቦታ ቅርብ የሆኑ በአንድ ቅሬ የተደራጁ ማህበረሰብ አባል ይሆናሉ። ከ400 እስከ 200 እንደየሁኔታው ሀውስ ሆልዶች ወይም የቤተሰብ ዋና መሪዎች ባልና ሚስት በሚባል ደረጃ አባል ይሆናሉ። ሎጁን ራሳቸውን የሚያስተዳድሩት ሊቀመንበር ይመርጣሉ፣ ገንዘብ ያዥ ይመርጣሉ። ከዛ በኋላ ግን ምንድን ነው የሚደረገው? መንገድ መሪ የሚባል አለ። ወጣቶቹ በተራ በተራ እንዲሰሩ ይደረጋሉ። ምግብ አብሳይም በዛ ስልጠና ይሰጥና ምግብ የሚያበስሉም እንደዚህ ወጣት ሴቶች እንደዚህ 10 የተሻለ ለፈረንጅ ትንሽ ቀረብ ያለ አመጋገብ ስነስርዓት የሚያቀርቡ ይመረጡና ወጣቶች ይደራጁና እዛ ይገባሉ። ከዛ ምንድን ነው የሚሆነው? እንደዛ ካደራጀን በኋላ እንዳልኩ ዋና ማደሪያ ቦታ ነው ይሄ። ከዛ ቀጥሎ ደግሞ ከአንዱ ማደሪያ ቦታ ወደ አንዱ ማደሪያ ቦታ ስትሄድ መሀል ላይ የምሳ መብላያ የሚባል አለ። ምን ጊዜም የኢትዮጵያውያን ምግብ የሚቀርብበት በየአይነቱ የሚባለው ምግብ የሚቀርብበት ማለት ነው። እነዚህ ላይም ደግሞ ሴቶች ብቻ ይደራጃሉ። ሴቶች ምግብ ማፍያ ቦታ ላይ ሴቶች ብቻ 35-40 ሴቶች ሊሆኑ ይችላሉ። ይደራጁና እዛ ምግብ ያቀርባሉ።
በዋነኝነት በአማራ ክልል ሰሜን ወሎ አካባቢና በትግራይ ክልል በተለይም የምስራቅ ትግራይ አካባቢ ነዋሪዎች ጋር በትብብር የሚሰራው ተቋሙ የሚያገኘውን ገቢ 60% ለማህበረሰቡ መልሶ እንደሚያስረክብ ግርማ ነግሮናል። በእስካሁኑ የሥራ ዘመኑ ለወጣቶች ብሎም ለመላው ነዋሪዎች ቀጥተኛና ተዘዋዋሪ ጥቅም እንዳመጣም ሰምተናል።
ትምህርት ቤት ያሰሩ አሉ፣ ለትምህርት ቤት ግብዓት የሚሰጡ አሉ፣ አንዳንዶቹ ደግሞ ኢኮኖሚክ ላይ ወፍጮ ያስተከሉ አሉ። ከዚህ ከሚያገኙት ገቢ ማለት ነው። እዚህ የማህበረሰብ አቀፍ ቱሪዝም አስጎብኚዎች እዚህ ወደ 40 እየደረስ እየወጡም እንደገና አዲስ እያስገባል። አሁን 16 አለ። ከዛ ውጭ በእኛ በዚህ በላስታ ደረጃ ነው የምነግርህ፣ በ3-4 ወረዳዎች 11 መዳረሻ ቦታዎች፣ ዋና የማደሪያ ቦታዎች አሉ፣ 6 የምሳ ቦታዎች አሉ። እንግዲህ በእነዚህ አጠቃላይ ህብረተሰቡ ወደ 10,000 ህዝብ ተጠቃሚ ነው። በወጣቶች ደረጃ ግን ቅድም የሚሰሩት ያልኩ በምግብ ማብሰልና በመንገድ መሪነት ነው ወጣቶች የሚጠቀሙትና በእነዚህ ደረጃ ስናየው ከ2,000 በላይ ወጣቶች ተጠቃሚ ናቸው።
ኢትዮጵያ ውስጥ አሁንም የሚፈጠሩ ግጭቶች ጎብኚዎችን ማሸሻቸው እውነት መሆኑን የሚናገረው የተስፋ ማህበረሰብ አቀፍ ቱሪዝም የማስጎብኘትና የጎብኚዎች ቅበላ ዘርፍ አስተባባሪ ግርማ አለባቸው ሰሞነኛው ሁኔታ ግን ተስፋ ሰጪ እንደሆነ ያውሳል።
ተጽዕኖ አለው፣ ይጨነቃሉ፣ ያስባሉ። ግን አሁን እኛ አካባቢ ላይ ምስራቁ ስለተዘረዘ እኛ ጋር ትንሽ ጨምሯን ብለን ነው የምናስበው አሁን በአሁኑ ሰዓት። በተፈጥሮውም ግን ይሄ የቱሪስት ፍሰት የሚጨምርበት ወራቶች ናቸው እነዚህ። ከኛ ከጥቅምት እስከ ጥር ባለው ከዚህ ከዝናብ በኋላ ያለው በጣም እይታውን ምኑም ሁሉም ነገር ያምራል። ከዚህም ቀጥሎ ደግሞ ታህሳስም አሁን ገና አለ፣ ጥርም አለ። እንደዚህ አንዳንድ በዓላቶች ስለነበሩ እኛ ጋር ጨምሯል። አሁን
ኢትዮጵያ ውስጥ ከ200 በላይ አስጎብኝ ድርጅቶችና የጉዞ ወኪሎች እንደሚገኙ የኢትዮጵያ አስጎብኚዎች ማህበር ድረገጽ ይናገራል። የጉብኝት ሂደትን ማህበረሰባዊ መሰረት በመስጠት ረገድ ግን ግንባር ቀደምነቱን የያዘው ተስፋ ማህበረሰብ አቀፍ ቱሪዝም ስለመሆኑ ግርማ ያወሳል።
እናመሰግናለን ሀብታሙ ለዘገባው። ክብራትና ክብራን አድማጮች ዝግጅታችን ሊጠናቀቅ ነው። በ1782 ዓመተ ምህረት የዛሬ 230 ዓመት ማለት ነው፣ ያኔ ገና ስለጸደቀው የዩናይትድ ስቴትስ ህገ መንግስት ክብር ሲሉ ጆርጅ ዋሽንግተን የዛሬውን ዕለት የምስጋና ቀን ብለው ሰይመውት ነበረ። የምስጋና ቀን የፊታችን አርብ ይከበራል። ዝርዝር ያለ ዘገባ ደግሞ ከሰሞኑ ይዘን እንቀርባለን። ዝግጅታችን በዚሁ ተጠናቀቀ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያለን ፍሳዬና
እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።
ጤና ይስጥልኝ።